የዲደብሊው ዜና።
በመጀመሪያም ዋና ዋና ዜና። የጋምቤላ ክልል ፖሊስ የተለየ የይለፍ ፈቃድ ካልተሰጠ በቀር ማንኛውም ተሽከርካሪ ከዛሬ ጀምሮ ለሶስት ቀናት መንቀሳቀስ እንደማይችል አስታወቀ። በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ 5 ህሙማን ከኢቦላ ማገገማቸውን የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ተናገሩ። ኢራን ከአሜሪካ ጋር በመታደርገው ድርድር የኒውክሌር የጦር መሳሪያ ላለመስራት መስማማቷን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ገለጹ። የኢራን ዋና ተደራዳሪ መሐመድ ባግህር ጋሊባፍ ግን የኢራናውያን መብቶች መከበራቸውን ሳናረጋግጥ አንዳች ስምምነት አናጽድቅም ብለዋል። ዜናው በዝርዝር። የጋምቤላ ክልል ፖሊስ የተለየ የይለፍ ፈቃድ ካልተሰጠ በቀር ማንኛውም ተሽከርካሪ ከዛሬ ጀምሮ ለሶስት ቀናት መንቀሳቀስ እንደማይችል አስታወቀ። እስከ ግንቦት 25 የሚቆየው እግድ የመንግስት የንግድና የግል ተሽከርካሪዎችን የሚያካትት ነው። ከዛሬ ጀምሮ ስራ ላይ በዋለው ክልከላ በተለምዶ ባጃጅ ተብለው የሚጠሩ ባለሶስት እግር ተሽከርካሪዎችና ሞተር ሳይክሎችን መንቀሳቀስ አይችሉም። አምቡላንሶች፣ የመብራት ኃይልና የቴሌኮሙኒኬሽን መስሪያ ቤቶች ተሽከርካሪዎች በተወሰነ ደረጃ እንቅስቃሴ ቢፈቀድላቸውም የይለፍ ወረቀት መያዝ ይጠበቅባቸዋል። ለሰባተኛው የኢትዮጵያ ጠቅላላ ምርጫ ነገ ሰኞ ድምፅ የሚሰጠው ከመንግስት ጋር የሚዋጉት የኦሮሞ ነጻነት ሰራዊትና የአማራ ፋኖ ብሔራዊ ንቅናቄ ምርጫውን በመቃወም ጥብቅ ማስጠንቀቂያዎች ከሰጡ በኋላ ነው። የኦሮሞ ነጻነት ሰራዊት ለአንድ ሳምንት ማንኛውም የተሽከርካሪና የንግድ እንቅስቃሴ በኦሮሚያ ክልል እንዳይደረግ ከልክሏል። ታጣቂ ቡድኑ ዲፕሎማቶች ወደ ኦሮሚያ ክልል እንዳይጓዙ አስጠንቅቋል። የአማራ ፋኖ ብሔራዊ ንቅናቄ ቀደም ብሎ ለተከታታይ 5 ቀናት ከአምቡላንሶች በስተቀር ሁሉም መንገዶች ለተሽከርካሪዎች ዝግ መደረጋቸውን ገልጾ ነበር። የኦሮሚያና የአማራ ክልሎች ባለስልጣናትና የፖሊስ አዛዦች ግን ማስጠንቀቂያቸውን አጣጥለዋል። የኦሮሚያ ክልል ፖሊስ ኮሚሽነር ድሪባ መኮንን በቂ ተጠባባቂ ኃይል መመደቡን ገልጸው ህዝቡ ያለ ስጋት ድምፅ እንዲሰጥ ጥሪ አቅርበዋል። የአማራ ክልል ፖሊስ ኮሚሽነር ዘላለም መንግስቴ በበኩላቸው ትላንት በቪዲዮ ባስተላለፉት መልእክት ድምፅ ሰጪዎች በየትኛውም በሬ የወለደና የውሸት ፈጠራ ግጭት ጋጋታና ሁከት ሊደናገጡ እንደማይገባ ተናግረዋል። በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ 5 ህሙማን ከኢቦላ ማገገማቸውን የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ተናገሩ። ዶክተር ቴድሮስ አንድ ታማሚ ቀደም ብሎ ወደ ቤቱ መመለሱን፣ ሌሎች 4 ዛሬ ከለይቶ ማቆያ እንደሚወጡ ገልጸዋል። ኃላፊው ይህን ያሉት ዛሬ በኢቱሪ ግዛት በምትገኘው ቡኒያ አንድ የኢቦላ ማከሚያ ተቋም ሲከፈት ባደረጉት ንግግር ነው። ለመጀመሪያ ጊዜ ቡንዲ ቦግዮ ከተባለው የኢቦላ ቫይረስ ዝርያ የተያዘ ታማሚ ማገገሙ ይፋ የሆነው ባለፈው አርብ ነበር። ለዚህ ያልተለመደ ቫይረስ ክትባትና መድኃኒት ለማግኘት ጥረት እየተደረገ መሆኑን ዶክተር ቴድሮስ ገልጸዋል። እስከ ትላንት ቅዳሜ ድረስ በዴሞክራቲክ ሪፐብሊክ ኮንጎ እና በዩጋንዳ 263 ሰዎች በኢቦላ ወረርሽኝ መያዛቸው በላብራቶሪ ምርመራ ተረጋግጧል። ይሁንና ከ1100 በላይ ታማሚዎች በወረርሽኙ ሳይያዙ እንዳልቀረ ስለሚጠረጠር ምርመራ እየተደረገ እንደሚገኝ የአፍሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ዳይሬክተር ጄን ካሲያ አስታውቀዋል። በኃላፊው መረጃ መሰረት 43 ሰዎች መሞታቸው ተረጋግጧል። ይህ ዶይቼ ቬለ ነው። ኢራን ከአሜሪካ ጋር በምታደርገው ድርድር የኒውክሌር የጦር መሳሪያ ላለመስራት መስማማቷን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተናገሩ። ትራምፕ በሁለቱ አገራት መካከል የሚደረስ ስምምነት የኢራን የኒውክሌር ጦር መሳሪያ መርሃ ግብርን ማቆምና የሆርሙዝ ወሽመጥን ዳግም መልሶ እንዲከፈት ማድረግ እንደሚኖርበት በተደጋጋሚ ሲገልጹ ቆይተዋል። በፎክስ የቴሌቪዥን ጣቢያ ከአማቻቸው ላራ ትራምፕ ጋር ትላንት ቅዳሜ ባደረጉት ቃለመጠይቅ ፕሬዚደንቱ የምፈልገው አንድ ማስተማመኛ የኒውክሌር ጦር መሳሪያዎች አለመኖራቸው ቸውን የሚያረጋግጥ ነው። ለዚህ ተስማምተዋል ሲሉ ተናግረዋል። የኢራን ዋና ተደራዳሪ መሐመድ ባግህር ጋሊባፍ ግን የኢራናውያን መብቶች መከበራቸውን ሳናረጋግጥ አንዳች ስምምነት አናጽድቅም ብለዋል። በኢራን ብሔራዊ የቴሌቪዥን ጣቢያ በተላለፈ የቪዲዮ መልእክት ዋና ተደራዳሪው የጠላትን ቃልም ይሁን የሚሰጠውን ተስፋ አናምንም ሲሉ አክለዋል። የጋሊባፍ አስተያየት የተደመጠው ሁለቱ አገሮች የገጠሙትን ጦርነት ለማቆም በሚያደርጉት ድርድር ምክረ ሐሳብ እየተቀያየሩ በሚገኙበት ወቅት ነው። የአሜሪካ ፕሬዝደንት ከባድ ቅድመ ሁኔታዎች ያካተተ አዲስ የስምምነት ማዕቀፍ ለኢራን መላካቸውን ኒውዮርክ ታይምስ እና አክሲዮስ የተባለ መገናኛ ብዙሃን ዘግበዋል። ከዚህ ቀደም ኢራን ዶናልድ ትራምፕ የሚያቀርቧቸው መረጃዎች ጥርጣሬ ውስጥ እንዲገቡ ስታደርግ ቆይታለች። ሁለቱ አገሮች በሚያደርጉት ድርድር በመካከላቸው አሁንም ትልቅ ልዩነት እንዳለ የፈረንሳይ ዜና አገልግሎት ዘግቧል። ኢራን ተጨባጭ ድርድር ለማድረግ በማዕቀብ እንዳይንቀሳቀስ የታገደባት 12 ቢሊዮን ዶላር እንዲለቀቅ ትፈልጋለች። አገሪቱ ሀገሪቱ የኒውክሌር ጦር ለመስራት ያብላላቸው ዩራኒየም እንዲወድም ተስማምታለች ሲሉ ከዚህ ቀደም ዶናልድ ትራምፕ የሰጡትን አስተያየት መሰረተ ቢስ በማለት ማጣጣሏን የኢራን መገናኛ ብዙሃን ዘግቧል። ከዚህ በተጨማሪ በድርድሩ ሊባኖስ እንድትካተት ኢራን ትፈልጋለች። የእስራኤል ወታደሮች በደቡባዊ ሊባኖስ የተቆጣጠሩትን አካባቢ እያሰፉ ሲሄዱ ፈረንሳይ የተባበሩት መንግስታት የጸጥታ ጥበቃ ምክር ቤት አስቸኳይ ስብሰባ እንዲያካሂድ ጥሪ አቀረበች። የፈረንሳይ ውጭ ጉዳይ ሚኒስትር ዦን ኖኤል ባሮ እስራኤል በሊባኖስ የምታካሄደው ወታደራዊ ዘመቻ መቀጠልና ተጨማሪ የሊባኖስ ግዛቶችን መቆጣጠር አሳማኝ የሚያደርግ አንዳች ምክንያት የለም ሲሉ ነቅፈዋል። ውጭ ጉዳይ ሚኒስትሩ የእስራኤል ግስጋሴ በደቡባዊ ሊባኖስ ያለውን ሁኔታ የበለጠ የሚያባብስ በመሆኑ የጸጥታ ጥበቃ ምክር ቤቱ ተሰብስቦ በጉዳዩ ላይ እንዲመክር መጠየቃቸውን ዛሬ እሁድ ገልጸዋል። የእስራኤል ጦር በደቡባዊ ሊባኖስ የሚገኘውን ቤርፎርት የተባለ የመካከለኛው ዘመን ቤተ መንግስት ከተቆጣጠረ በኋላ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ግዛት ውስጥ የሚደረገው ዘመቻ እንደሚቀጥል ዝተዋል። ከናባቲያ ከተማ አቅራቢያ በከፍተኛ ቦታ ላይ የሚገኘውን ቤተ መንግስት የእስራኤል ወታደሮች የተቆጣጠሩት ለቀናት ከዘለቀ የአየር ድብደባና ከባድ ውጊያ በኋላ ነው። በሊባኖስ እየተካሄደ በሚገኘው ጦርነት ባለፉት 3 ለማውራት ብቻ በርካታ ህፃናትን ጨምሮ 3300 ሰዎች ተገለዋል። ከ1 ሚሊዮን በላይ ተፈናቅለዋል። ከሂዝቦላህ ጋር በሚደረገው ውጊያ በሊባኖስና ሰሜናዊ እስራኤል 2 ሰላማዊ ሰዎችን ጨምሮ ቢያንስ 25 የእስራኤል ወታደሮችና ተቀጣሪዎች መገደላቸውን አሶሼትድ ፕሬስ ዘግቧል። የሊባኖስ ውጊያ የተቀሰቀሰው እስራኤልና አሜሪካ በኢራን ላይ ጦርነት በከፈቱ በማግስቱ ነው። የዩክሬን ድሮኖች በሩሲያ የተለያዩ ግዛቶች ሌሊቱን የነዳጅ ማስተላለፊያ ቧንቧዎች፣ ነዳጅ ማደያዎች፣ ማጣሪያና ማጠራቀሚያዎች መደብደባቸውን የሁለቱም ሀገራት ባለስልጣናት ዛሬ እሁድ አስታወቁ። የዩክሬን ጦር በቮልጋ ወንዝ አጠገብ የሚገኘውን የሳራቶቫ የነዳጅ ማጣሪያ ማጥቃቱን አስታውቋል። ጥቃቱ ከፍተኛ ቃጠሎ እንደፈጠረ ሬውተርስ ዘግቧል። የሳራቶቭ ግዛት አስተዳዳሪ ሮማን ቡሳርጊን ሲቪል መሰረተ ልማት በጥቃቱ መጎዳቱን ቢያረጋግጡም ዝርዝር መረጃ ሳያቀርቡ ቀርተዋል። ከሰርቢያ ግዛት የሩሲያ ነዳጅ ለቤላሩስ የሚተላለፍበት ቧንቧ መነሻ የሆነውን ላዛሬቮ የነዳጅ መጫኛ ጣቢያ እንዳጠቃች ዩክሬን ገልጻለች። የኪሮቭ ግዛት አስተዳዳሪ አሌክሳንደር ሶኮሎቭ ጥቃቱ መፈጸሙን ቢያረጋግጡም የደረሰውን ጉዳት በዝርዝር ከመግለጽ ተቆጥበዋል። የዩክሬን አየር ኃይል በአጠቃላይ 229 ድሮኖች ለጥቃት ማስወንጨፉን ገልጿል። የሩሲያ መከላከያ ሚኒስቴር 216 ድሮኖች ሌሊቱን እንዳከሸፈ አስታውቋል። በሩሲያ ቁጥጥር ስር የሚገኘው የዛፖሬዥያ የኒውክሌር ኃይል ማመንጫ በዩክሬን ድሮኖች ጥቃት እንደተፈጸመበት ሮስታም የተባለው የሩሲያ መንግስት ተቋም ትላንት ቅዳሜ ገልጾ ነበር። የዩክሬን ጦር ግን በኒውክሌር ኃይል ማመንጫው ላይ የተፈጸመ የተባለውን ጥቃት አስተባብሏል። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ባለስልጣን ጥቃቱ ተፈጸመ ከተባለ በኋላ ከአራት ዓመታት በፊት ሩሲያ ከዩክሬን በኃይል የነጠቀችውን የኃይል ማመንጫ ለመጎብኘት እንዲፈቀድለት ጥያቄ አቅርበዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የጋምቤላ ክልል ፖሊስ የተለየ የለፍ ፈቃድ ካልተሰጠ በቀር ማንኛውም ተሽከርካሪ ከዛሬ ጀምሮ ለሶስት ቀናት መንቀሳቀስ እንደማይችል አስታወቀ። በምስራቃዊ ዴሞክራቲክ ሪፐብሊክ ኮንጎ 5 ህሙማን ከኢቦላ ማገገማቸውን የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ተናገሩ። ዜናው በዚሁ አበቃ። ጤና ይስጥልኝ።